ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ በፕሬዚዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ።
It is tragic that the president's reckless actions make impeachment necessary.
የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉን።
They can't actually pin anything of factual basis on him. The president did nothing wrong in this issue.
በጭብጥ የተደገፈ አንዳችም እንከን ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዝዳንቱ የፈጸሙት አንዳች ጥፋት የለም ነው ያሉት የቀደሙት የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ዲሞክራት ፓርቲ እንደራሴ ናንሲ ፖሎሲ ሲሆኑ፣ እሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ እንደራሴ ዳክ ኮሊንስ ናቸው። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የሕግ መወሰኛ ምክር ቤት መቼ እንደሚላክ ገና አልታወቀም። አድማጮች፣ ዝርዝሩን በዕለቱ አብይ ርዕስ ይዘናል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ባሉበት ለማቋቋም ቃል ገብተዋል። የዚህንም ዝርዝር ይዘናል፣ መጽሔት ይመለከተዋል። የሰዓቱን የዓለም አጫጭር ዜናዎች ደግሞ ከቆንጅታየ።
የአማራ ልዩ ኃይል ኃላፊ የነበሩት ብርጌደር ጀነራል ተፈራ ማሞና ሌሎች የክልሉ የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የደረሰን ዜና አመልክቷል። በፕሬዚደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የተወካዮች ምክር ቤት ትናንት ረቡዕ በሰጠው ድምፅ ውሳኔ ሰጥቷል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ተቋማት በጦርነትና በልዩ ልዩ ፖለቲካ ምክንያት ተሰደው በውጭ የሚገኙ ስደተኞችን ባሉበት ለማቋቋም በጄኔቫ በተካሄደው ጉባኤ ላይ ተስማ።
እንደምናመሻችሁ ክብራትና ክቡራን አድማጮች፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ታህሳስ 9 2012 ዓ.ም ስርጭት ጋር አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክስ ዞርኛክ ጋር ከምሽቷ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን
ልዩ ኃይል ኃላፊ የነበሩት ብርጌደር ጀነራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የአማራ ክልል ጠቅላይ አቃቤ ሕግ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የጸጥታ ዘርፍ ኃላፊዎቹ ጉዳያቸው በፍርድ ቤት ሲታይ የቆየው ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ነበር። የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጄኔራል ተፈራ ማሞ፣ የክልሉ የህዝብ ደህንነት እና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበለ አማረ፣ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ እንዲሁም የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከልና ትራፊክ ዘርፍ ኃላፊ የነበሩት ኮማንደር ጌታ ነት ሽፈራው የተጠረጠሩበት ወንጀል የምርመራ ውጤት እንደማያስከስስ አቃቢ ህግ ውሳኔ በመስጠቱ የወንጀል መዝገቡ ተዘግቶ በነጻ መሰናበታቸውና ለዋስትና ያሳዙት ገንዘብም እንዲመለስ የክልሉ አቃቢ ህግ መወሰኑን ኮሎኔል አለበል አማረ ለአሜሪካ ድምጽ በስልክ አረጋግጠዋል። የአማራ ክልል ጠቅላይ አቃቢ ህግ በፌስቡክ ገጹ ላይ ያወጣው መረጃ እንደሚያመለክተው ደግሞ ተጠርጣሪዎቹ የወንጀል ድርጊቱን የማቀነባበር የመምራትና ኃላፊነታቸውን ላለመወጣታቸው የሰውና የቴክኒክ መረጃ ባለመገኘቱ፣ በአንጻሩ ወንጀሉ ከተፈጸመ በኋላ ሁኔታውን ለመቆጣጠር ያደረጉት ጥረት በማስረጃ በመረጋገጡ በወንጀለኛ መቅጫ ህግ አንቀጽ 42 ንዑስ ቁጥር 1 ሀ መሰረት የክስ አይቀርብም ውሳኔ አስተላልፏል። በነጻ የተሰናበቱት እነዚህ የአማራ ክልል የጸጥታ ዘርፍ ከፍተኛ አመራሮች ከሶስት ወራት በላይ ለሆነ ጊዜ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በፕሬዝደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ በሰጠው ድምፅ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚላክ ግን ገና አልታወቀም። ፕሬዝዳንት ትራምፕ አንዳች ጥፋት እንዳልፈጸሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙት ቆይተዋል። የክሱ ዶሴ ወደ መወሰኛው ምክር ቤት መቼ እንደሚመራ ግልጽ ባይሆንም በዚያ አብላጫውን ወንበር የያዙት ሪፐብሊካኖች በመሆናቸው ፕሬዝዳንቱን ከክሱ ነጻ የሚል ብያኔ እንደሚያገኙ እንደማይቀር ነው ሲነገር የቆየው። በመወሰኛው የብዙሃን ሪፐብሊካኖች መሪው ሴኔተር ሚች መኮነል አዲሱ ዓመት ሲገባ በጥር የዳኝነት ሂደቱ ቅድሚያ ትኩረት ያገኛል ብለዋል። ዛሬም ጉዳዩን በምክር ቤታቸው እንደሚያነሱት ገልጸዋል። ይሁን እንጂ መወሰኛው የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የተመሰረቱትን የክስ ጭብጦች እስኪልኩለት ክሱን መመልከት አይችልም። ናንሲ ፔሎሲ ትናንት ማታ ድምጽ ከተሰጠ በኋላ በሰጡት ቃል መቼ ክሱን ወደ ሴኔቱ እንደሚልኩት ቁርጥ አድርገው ከመናገር ተቆጥበዋል። የተወካዮች ምክር ቤት እንደ ከሳሽ አቃቤ ሕግ ማን እንደሚቆምልን ከመምረጣችን በፊት አሉ ናንሲ ፔሎሲ፣ ከመወሰኛው መሪዎች ሂደቱን እንዴት ሊያከናውኑት እንዳቀዱ ተጨማሪ መረጃ ማግኘት እንፈልጋለን ብለዋል። ትናንትና የተወካዮች ምክር ቤት በክሶቹ ዙሪያ 6 ሰዓት በላይ ከወሰደው ክርክር በኋላ ነው የፓርቲ ወገን በለየ መስመር በተሰጠ ድምጽ ትራምፕ ይከሰሱ ያለው። እናም ሪፐብሊካኑ ትራምፕ በአሜሪካ የ243 ዓመታት ታሪክ በምክር ቤት በመከሰስ 3ኛው ፕሬዝደንት ሆነዋል። በምሽቱ አብይ ርዕስ ሙሉ ዘገባው ይቀርባል። በሌላ ዜና 7 የዩናይትድ ስቴትስ የዲሞክራቲክ ፓርቲው እጩ ተፎካካሪዎች በመጪው ምርጫ ከፕሬዝደንት ዶናልድ ትራምፕ ይልቅ እኔ ነኝ የሚሻላችሁ ብለው ለማሳመን መራጩን ዛሬ ክርክር ያካሂዳሉ። ፕሬዝደንቱን ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ከስልጣን ማስነሳት ድረስ ሊያደርሱ በሚችሉ ክሶች እንዲጠየቁ ድምጽ ተሰጥቷል። ይሁን እንጂ እሳቸው ለሁለተኛ የስልጣን ዘመን ለመመረጥ ከመወዳደር አቋማቸው ፍንክች አላሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያን በ25 ዓመታት ውስጥ ባልታየ ደረጃ በወረራት የበረሃ አንበጣ መንጋ ብዙ ሺህ ሄክታር ላይ ያለ ሰብል ወድሟል። የአንበጣ መንጋው ሶማሊያንና አጎራባች ምስራቅ ኢትዮጵያ የሚገኙ አካባቢዎች 70,000 ሄክታር ስፋት ያለው ሰብል እንዳወደመ የተባበሩት መንግስታት የምግብና የእርሻ ድርጅት ኤፍኤኦ አስታውቋል። የአሁኑ የአንበጣ መንጋ ከቀደሙት የከፋ መሆኑን የገለጸው ድርጅቱ ኬንያ፣ ኤርትራ፣ ጅቡቲ፣ ደቡብ ሱዳንና ሱዳንን ጨምሮ ወደ ሌሎች የአፍሪካ ቀንድ ሀገሮች ሊዛመትም እንደሚችል ነው ያመለከተው። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያ ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ 6 እስከ 8 ለሶስት ቀናት በጂኒቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ለመደገፍ ግዙፍ የገንዘብና የተለያዩ ድጋፎች ለማድረግም ቃል ተገብቷል። የሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማፍራታቸውን በማመላከት በዓለም ዙሪያ ሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ሊሳ ሽላይን የዓለሙ የጤና ድርጅት ሪፖርቱን ይፋ ካደረገበት ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
በየዓመቱ በዓለም ዙሪያ ከ8 ሚሊዮን በላይ ሰዎች ያለ ጊዜያቸው ለህልፈት የሚዳርገውን ሲጋራ ማጤስ የሚያስከትለውን ጠንቅ ለመዋጋት በሚደረገው ጥረት አይነተኛ የስትራቴጂ ለውጥ ያስፈልጋል ሲሉ የዓለም ጤና ተቋም ባለስልጣናት ጥሪ አቅርበዋል። ከተለያዩ አገሮች የተሰባሰቡ መረጃዎች እንዳሳዩት የሲጋራ አጫሾች ቁጥር ባለፈው ዓመት ለመጀመሪያ ጊዜ ከፍተኛ መቀነስ አሳይቷል። በዚህ ጊዜ ውስጥ በዓለም ዙሪያ ከ1.4 ቢሊዮን በላይ ከሚሆኑ አጫሾች 60 ሚሊዮኑ ከዚህ ልማድ እንደተላቀቁም ሪፖርቱ ይፋ አድርጓል። አብዛኞቹም እነኚህ ውጤቶች በሴቶች ቀዳሚነት ነው የተገኙት ብሏል ሪፖርቱ።
But now we are seeing for the first time a decline in youth.
አሁን ግን ለመጀመሪያ ጊዜ ያጫሾች ቁጥር ማሽቆልቆል ያየን ነው። በ2020 ቢያንስ 2 ሚሊዮን ወንዶች እንደሚኖሩና በ2025 ደግሞ ከ5 ሚሊዮን በታች ይሆናሉ ተብሎ ይጠበቃል። የትንባሆ ምርቶችን የሚጠቀሙ ወንዶች ቁጥር አነስተኛ ነው። የሚያስከትለው ህመምና ሞት ግን እጅግ የገዘፈ ነበር ያሉት የጤና ባለስልጣኑ። ክሬክ የትንባሆ አጠቃቀም ማሽቆልቆልን የሲጋራ አጫሾች የሚወስዱት እርምጃ ወሳኝነት አመልክተዋል። የትንባሆ አጠቃቀምን ለመቀነስ አብዛኞቹ ውጤቶች የተገኙት በዝቅተኛና መካከለኛ ገቢ ባላቸው አገሮች መሆኑንም ሪፖርቱ አክሎ ገልጧል።
አመሰግናለሁ አሉላ። በመጨረሻም የስፖርት ዜና አለን። የኤርትራ ብሔራዊ ቡድን ዛሬ በዩጋንዳ በተካሄደው የምስራቅና መካከለኛ አፍሪካ የእግር ኳስ ውድድር ሴካፋ ሁለተኛ ደረጃ አገኘ። የኤርትራ ብሔራዊ ቡድን ዛሬ ካስተናጋጀው ሀገር ከዩጋንዳ ጋር ባደረገው የዋንጫ ውድድር 3-0 በመሸነፍ የሴካፋ 2019 ሁለተኛ ደረጃን አግኝቷል። ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በ94.3 ኤፍኤም ራዲዮ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው። ሁለተኛ ቁርጠኝነትን ለዓላማ ጽኑ መሆኑን፣ ያው ለያዘችው ዓላማ መሸም ነገ የማትል በመሆኗ ሁሉም እኔ የስራ ባልደረቦች ያ ለዓላማ ጽኑ መሆኑ ቁርጠኛ መሆን ለውጤት መስራትን።
ከዚህ ዓለም በቅርቡ በሞት የተለዩት ዶክተር ቦጋለሽ ገብሬ ጋር በቅርቡ የሰሩት የከምባቲ ጫቲ ድርጅት ስራ አስኪያጅ አቶ ተሾመ ካሎ ናቸው። አድማጮች በሁለተኛው አጋማሽ ሙሉ ዝርዝሩን ይሰማሉ። ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ በፕሬዚዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የሕግ መወሰኛው ምክር ቤት መቼ እንደሚላክ ግን ገና አላስታወቀም። ፕሬዚዳንት ትራምፕ አንዳች ጥፋት እንዳልፈጸሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙ ቆይተዋል። ከካፒታል ሂል ካትሪን ጂፕሰን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ አሁን ያቀርበዋል።
435 መቀመጫ ባለው የሕግ መምሪያ ትናንት ሙሉውን ቀን ሲሟገቱና የግራ ቀኝ ሐሳቦቻቸውን ሲያንሸራሽሩ ውለው ምሽት ላይ ድምፅ ከሰጡት 427 እንደራሴዎች 230ው ሚስተር ትራምፕ የፕሬዚደንቱን ቢሮ ኃይልና አቅም ለራሳቸው የፖለቲካ ጥቅም ጉዳይ ያለ አግባብ ተጠቅመውበታል ሲሉ ክስ እንዲመሠረተባቸው የሚያደርግ ድምፃቸውን ሰጥተዋል። ይህ የክሱ ጭብጥ የመጀመሪያ አንቀጽ ነው። ሁለተኛው የመክሰሻ አንቀጽ በፕሬዚደንት ዶናልድ ትራምፕ ላይ የተነሱትን ቅሬታዎችና ውንጀላዎች ሲመረምር የቆየውን የተወካዮች ምክር ቤቱን ሂደት ለማስተጓጎል ወይም ለማደናቀፍ የሚያደርሱ እርምጃዎችን ወስደዋል የሚል ሲሆን፣ ይህኛው አንቀጽ የጸደቀው 229 ለ198 በሆነ ድምፅ ነው። በሁለቱም አጋጣሚዎች አንድ እንደራሴ ድምፁን ካለመስጠቱ በስተቀር በአመዛኙ የፓርቲ መስመርን ተከትሎ ከታየው ድምፅ ሁለት ዴሞክራቲክ እንደራሴዎች የመጀመሪያውን አንቀጽ፣ ሦስት ደግሞ ሁለተኛውን አንቀጽ ተቃውመዋል። በተወካዮች ምክር ቤቱ ውስጥ የፓርቲ ውክልና የሌላቸው ብቸኛ ነጻ እንደራሴ ፕሬዚደንቱ እንዲከሰሱባቸው የወጡትን ሁለቱንም አንቀጾች ደግፈዋል። እንግዲህ የሚቀረው የሕግ መወሰኛ ምክር ቤቱ የፍርድ ሂደት ብይንና ውሳኔ ይሆናል። መቶ አባላት ባሉት የሕግ መወሰኛ ምክር ቤትና እንዲሁም ሪፐብሊካኑ በበላይነት በሚቆጣጠሩት መድረክ ላይ ከሕግ መምሪያው አካሄድና አንዳንድ ሴናተሮች አሁንም እያሰሙ ካሉት ዛቻ ፕሬዚደንቱን ከሥልጣን ለማስነሳት የሚያበቃ የፍጹም አብላጫ ወይም ሁለት ሦስተኛ ድምፅ የማግኘቱ ጉዳይ የማይጠበቅ እንደሆነ እየተነገረ ነው። ለማንኛውም ሴናተሮቹ የፍርድ ሸንጎ ወይም ጁሪ ሆነው በሚሰየሙበት ችሎት ላይ ክርክሩን ለማየትም ለፍርድም የጠቅላይ ፍርድ ቤቱ ዳኛ ዋና ዳኛ ይሰየማሉ። ትናንት ምሽት የተወካዮች ምክር ቤቱ በፕሬዝደንቱ ላይ ክስ እንዲመሰረት ወይም ኢምፒች እንዲደረጉ ክርክር እየተካሄደና ድምፅም እየተሰጠ በነበረበት ሰዓት የሚሽጋኗ ባትል ክሪክ ውስጥ የቅስቀሳ ዘመቻቸውን እያካሄዱ የነበሩት ፕሬዚደንት ትራምፕ ይህንን ሂደት እንደ ወትሮው ሁሉ አጣጥለውታል፣ ብልሹ ሲሉም አውግዘውታል። ለማንኛውም በዩናይትድ ስቴትስ የ230 ዓመት የመንግሥትነት ዕድሜ ውስጥ ክስ እንዲከፈትበት በተወካዮች ምክር ቤቱ ውሳኔ የተላለፈበት ሦስተኛው ፕሬዚደንት ሆነዋል። በ19ኛው መቶ ክፍለ ዘመን አንድ፣ በ20ኛው አንድ፣ አሁን በ21ኛው ሚስተር ትራምፕ። ይህ አጋጣሚ ታሪካዊ ቢሆንም የድምፁ ውጤት የከበደ ቢሆንም ጮቤ የሚረገጥበት ግን እንዳልሆነ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፓርቲ ጓዶቻቸው ለሆኑት ዴሞክራቶች ማሳሰቢያ ሰጥተዋል።
It is tragic that the president's reckless actions make impeachment.
የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉ።
ወጣም ወረደም የትናንቱ የምክር ቤቱ ድምፅ ላለፉት 3 ወራት የዘለቀው ሀገሪቱን ጭምር ከፋፍሎ በሁለት ጎራ ያቆማት እሰጥ አገባና ትንቅንቅ እንዲቋጭ አድርጓል። ነገሩ የተነሳው ፕሬዚደንቱ የዩክሬን ፕሬዚደንት በፖለቲካ ተቀናቃኛቸው ጆ ባይደን እና በልጃቸው ሃንተር ላይ ምርመራ እንዲከፍቱ ለማስገደድ በተወካዮች ምክር ቤቱ ቀደም ሲል ለሀገሪቱ ተለቆ ከነበረ ወታደራዊ እርዳታ 400 ሚሊዮን ዶላር የሚሆን ገንዘብ አግተዋል ሲል አንድ የዋይት ሃውስ ቤተ መንግሥት ውስጥ አዋቂ ሹክ ብሎ ነገሩን አደባባይ ማውጣቱ ነበር። በእርግጥ የዚያ ሰው ማንነት እስከ ዛሬ በግልጽ አይታወቅም። የፕሬዝደንቱ አድራጎት ግን ለአሜሪካ ዲሞክራሲ አደጋ ነው ሲሉ ዲሞክራቶቹ በብርቱ ተቆጥተዋል። ለስምንት ሰዓታት በዘለቀው የትናንቱ የኮንግረስ ግራና ቀኝ ንግግር ወቅት ድምፆቻቸውን ካሰሙት መካከል የምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሊቀመንበር አዳም ሺፍ አንዱ ናቸው።
No one is above the law. Donald J. Trump sacrificed our national security in an effort to cheat in the next election.
Donald J. Trump መጪውን ምርጫ ለማጭበርበር ሲሉ ብሔራዊ ደህንነታችንን ለጭዳ አቅርበዋል። ያንን ሐሳባቸውን ለማሳካት ሲሉ በቀጠሉበት ጥረታቸው የውጭ ጣልቃ ገብነትን ጋብዘዋል። መከሰስ አለባቸው።
ፕሬዚደንት ትራምፕ ግን የዲሞክራቶቹ እንቅስቃሴ ይቅርታ፣ ፕሬዚደንት ትራምፕ ግን የዲሞክራቶቹ እንደራሴዎች አካሄድ ከእርሳቸው ይልቅ የሚጎዳው ራሳቸውን ዲሞክራቶቹን ነው ሲሉ በዚያው የትናንት የባትል ክሪክ ሚሽጋን ዘመቻቸው ላይ ተናግረዋል።
በዛሬው ሕገ ወጥ የፓርቲ ወገን የለየ የክስ ምስረታ እንቅስቃሴያቸው ሥራ ፈቶቹ ዲሞክራቶች ለመራጮች ላይ የጠለቀ ጥላቻቸውና ንቀታቸውን አውጀዋል። ይህ ራሳቸውን በራሳቸው ለማጥፋት የወሰዱት የፖለቲካ እርምጃ ነው።
ከፕሬዚደንቱ ጎን በጽናት የቆሙት ሁሉም ሪፐብሊካን እንደራሴዎችም የዲሞክራቲክ አቻዎቻቸውን እንቅስቃሴ ያለፈውን ምርጫ ውጤት ለመሻር እየወሰዱ ያሉት አማራጭ እንደሆነ በመናገር ይከሳሉ። ዳክ ኮሊንስ አንዱ ናቸው።
They can't actually pin anything of factual basis on him. The president did nothing.
በጭብጥ የተደገፈ አንዳችም እንከን ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዚዳንቱ የፈጸሙት አንዳች ጥፋት የለም።
ይህ ጉዳይ የከፋፈለው እንደራሴዎችን ብቻ ሳይሆን መላ ሀገሪቱን መሆኑን በሕዝቡ ውስጥ የተካሄዱ ቅኝቶች ያሳያሉ። ከአሜሪካውያን 43 ከመቶ የሚሆኑት ፕሬዚደንት ትራምፕን እንደሚደግፉ፣ ግማሽ ያህል አሜሪካውያን የመከሰሳቸውን ሐሳብ እንደሚደግፉ አሃዛዊ ትንተናዎች እንደሚያሳዩ የዩኒቨርሲቲ ኦፍ ቨርጂኒያው ሌሪ ሳባቶ ለቪኦኤ በስካይፕ ተናግረዋል።
That is a significant change from the last impeachment that we had.
ይህ ካለፈው አንድን ፕሬዚዳንት የመክሰስ ሂደት እጅግ የጎላ ልዩነት ነው። ይሁን እንጂ የፕሬዚዳንት ዶናልድ ትራምፕ የሥልጣን ዘመን በአጭር መቀጨቱን አያመላክትም። አሁን እንደዚህ ወገን ለይተን የቆምን የመሆናችንና የፓርቲ አንዳችን ላይ ያለን የመሆናችንን ነገር ኢምፒችመንት ያን ያህል ኃይል ያለው እንዳይሆን አድርጎታል። አይሰራም።
ለማንኛውም ግን በፕሬዚደንቱ ላይ ትናንት ማታ የተላለፈው ውሳኔ በእንደራሴዎች ዘንድ እንብዛም ተቀባይነት ከሌላቸው በጣቶች ከሚቆጠሩ የአሜሪካ ፕሬዚደንቶች አንዱ ሆነው እስከ ወዲያኛው በታሪክ መዛግብት የሚታወሱ እንዲሆኑ የሚያደርጋቸው ለመሆኑ ጥርጣሬ የለም። የክሱና የፍርዱ ሂደት በመጪዎቹ ጥቂት ወራት ውስጥ በሴኔቱ መታየት ይጀምራል። ነጻም ይደረጋሉ የሚለው ግምት የበረታ ነው። ሌሪ ሳባቶ
Republicans were never going to expel Trump. But it's a warning to President Trump.
Republicanu Trump ለማባረር አስቦ ያውቁም። ለማንኛውም ግን እዚያ ቢሮ ውስጥ የሚቆዩት ለአንድ ዓመት ብቻ ነው ወይስ ለመጪው 5 ዓመታት? ለፕሬዝዳንት ትራምፕ ሩቅ ስትሄድ ምን ሊገጥምህ እንደሚችል ትልቅ ማስታወሻ የሚሰጥ ነው።
የፕሬዝዳንት ትራምፕ ስንብት ጉዳይ ለጊዜው የማይታሰብ ቢሆንም በታሪካቸው ላይ ግን እስከ ወዲያኛው ሰፍሮ የሚኖር ሰንበር ይሆናል። በአሜሪካ የፖለቲካ ታሪክ ውስጥ እንብዛም ተዘውትሮ የማይመጣ አጋጣሚ።
ሰለሞንን ለዘገባው አመሰግናለሁ። ተከታዩ መጽሔት ርዕስ ደግሞ ወደ ጄኔቫ ያሻግረናል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በየመጠለያ ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ 6 እስከ ታህሳስ 8 ለሶስት ቀናት በዘለቀው በጄኔቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት በዚህ ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ አገሮች ውስጥ የሚገኙ ስደተኞችን ለመደገፍ ከ770 በላይ የገንዘብና ሌሎች ልዩ ልዩ ድጋፎች አይነቶችን ለማድረግም ቃል ተገብቷል። ኢትዮጵያ የስደተኞችን በመቀበል ከአፍሪካ በቁጥር ቀዳሚውን በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ቢሮ ቃል አቀባይ ናቸው ክሱት ገብረ እግዚአብሔር። ኢትዮጵያ ባለፈው ዓመት አጽድቃ ስራ ላይ ከዋለችው በድንበሯ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጠው አዋጅ በተጨማሪ 90,000 ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥርና 20,000 ለሚሆኑ ደግሞ ብቃት ያለው ስልጠና እንደምታመቻችም ቃል ገብታለች። ለዝርዝሩ ጽዮን ግርማ።
ከታህሳስ 6 እስከ 8 2012 ዓመተ ምህረት ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሬፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሬፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያ አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፎረም የታየው ማንም የማይመለከተው የስደተኞች ስራቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አለው፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። የቀረ የለም፣ የሚያገባናል፣ የቻለው ያህል እናደርጋለን ብለው የወጡበት ፎረም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር ሕጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት፣ የእነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ዳይሮም ይወያይበት። አንድ ስድስት ቴማቲክ ኤሪያስ ተለይተው ነበረ፣ በትምህርት ዙሪያ፣ በስራ እድል ዙሪያ፣ በሀይል አቅርቦት ዙሪያ፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላል? የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው ዓመት ጥር 9 ቀን 2011 ዓ.ም የሕዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
በኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመስገን ይችላል ይላል። ትምህርትን አሁን በፊት ትንሽ ሪዘርቬሽን ነበረ እንደለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው ከትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ምንድነው በፕለጅ መልክ ቀርቧል። አሁን ምንድነው 90,000 ለሚሆኑ ሰዎች የገቢ ማስገኛ እድል ፈጥራለን። ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይህንንም ለማሻሻል እና የመሳሰሉት ወደ 4 ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ $100 ሚሊዮን አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በእንስሳርቢ፣ በሱቅ ቢዝነስ፣ ትናንሽ ቢዝነሶች ምናምን ተደራጅተው ከመስራት ጀመሩ እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብሏል። እጅ አንዳንድ አሁን ሰሞኑን ሄጄ ነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አብረው ጋራ ሰርተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና እንደ ጥሩ ተሞክሮ ኢትዮጵያ ካፈራለች ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ 900,000 ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ ግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒክሲያርም ይህን ነው ረዥም ሲሰራበት የነበረው። እሱ ካልሆነ ለሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። እንደውም አሁን አሜሪካ ነበረ ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም እየወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው ይሄ እድል ያገኘ የነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው፣ ላይመጣም ላይኖርም ስለሚችል። ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ ለመሳለ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ አገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2.2 ቢሊዮን ዶላር ነው። ለአሜሪካ ድምጽ
ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ከቴክኒክ ሙያ ስልጠና ተቋማት የሚመረቁ ተማሪዎችን ይመለከታል። በሀገሪቱ ለሚገነቡ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች የሚመጥንና ብቁ ብቃት ያላቸው አለመሆናቸውን አንድ ጥናት ማመላከቱን ያሳያል። ችግሩን ለመፍታት መንግስት የቴክኒክ ሙያ ስልጠና አሰጣግ እንደሚችል የኢትዮጵያ ንግድና ኢንዱስትሪ ሚኒስቴርም አስታውቋል። ይህንኑ አስመልክቶ የተካሄደ አውደ ጥናት በሐዋሳ ከተማ ተጀምሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
በኢትዮጵያ ይገነባሉ ከተባሉ 17 ተቀናጀ የግብርና ምርቶች ማቀናበሪያ ኢንዱስትሪ ፓርኮች ውስጥ 4ቱ በኦሮሚያ፣ በደቡብ በአማራና ትግራይ ክልሎች በመገንባት ላይ ሲሆኑ በደቡብ ክልል ይርጋለም ከተማና በትግራይ ክልል የሚገነቡ 2ቱ ኢንዱስትሪ ፓርኮች ስራ ጀምሯል። እነዚህም ፓርኮች የተመለከተውና ናሙና ያደረገው አውደ ጥናት ዛሬ በሐዋሳ ከተማ ተጀምሯል። በአውደ ጥናቱ ላይ የተለያዩ የጥናት ስራዎች የቀረበበት ሲሆን በፓርኮቹ የአቅርቦት ሁኔታ፣ የባለሙያዎች ክህሎትና ሌሎች ጉድለቶችን የተመረቁ ተማሪዎች በሀገሪቱ ለሚገነቡ የተቀናጀ ግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮችን የሚመጥንና ብቁ አለመሆናቸውን ጥናቱ አሳይቷል። ለኢትዮጵያ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ፕሮጀክት አጋር ከሆኑ ድርጅቶች ውስጥ አንዱ የሆነው የጀርመኑ ጂአይዘድ አማካሪና ጥናቱን ያቀረቡት አቶ አብርሃ ገብረ ማርያም ዘርፉ ለኢትዮጵያ ምጣኔ ሀብት ስርዓት አዲስ፣ ተለዋዋጭና ውስብስብ በመሆኑ አዲስ አመራር ስልት፣ ክህሎትና አቅም የሚፈልግ ሲሆን ጥናታቸውም ይህን ፈተሸ እንደነበር ተናግሯል።
ገበያው የሚፈልገው አይነት የሰው ኃይል አይደለም በብዛት እየሰራ ያለው የሚል ነው አንዱ ዋናው ነገር። ቴክኒክና ስልጠና ስንል 30% የሌለበት ማለት ነው። አሁን ባለው ሁኔታ ግን ልክ ተገቢውን የተግባር ስልጠና በአግባቡ እየወሰደ አይደለም። ስለዚህ ተመርቆ ሲወጣ ተማሪው በቂ የሆነ አቅም ቴክኒካ ከዚህ ጋር ተያያዥ የሆኑ ቲቬት ኮሌጆችም የአቅም ውስንነት እንዳላቸው አይተናል። ለስልጠና የሚያገለግሉ የተለያዩ መሽነሪዎች፣ የስልጠና መርጃ ቁሳቁስ እና ሌሎች ፋሲሊቲዎች በተሟላ ሁኔታ አለመኖር አንድ ችግር ነው። ከአግሮ ፕሮሰሲንግ ጋር በተያያዘ ስናይ ደግሞ በዚህ ዙሪያ በቂ የሆነ አስተማሪ አለመኖርም ሌላ አንድ ችግር ነው ማለት ነው። ከዚህ ጋር ተያይዞ የስልጠናው ጥራት በሚፈልገው ደረጃ እየሄደ እንዳልሆነ ነው የተገነዘብነው።
በተደጋጋሚ ጊዜ የጥራት ወቀሳ የሚደርስበት የኢትዮጵያ ትምህርት ስርዓት ለጥናቱ ተመልክቷል። አቶ አብርሃም
ሌላ አሁን ልክ እንደዚህ በመንግስት የአግሮ ኢንዱስትሪያል ዴቨሎፕመንት ወደ ስራ ሲገባ ቲቪቲ ኮሌጆች ቀድሞ እንግዲህ የሚያስፈልገው ምንድን ነው ብለው አጥንተው ከወዲህ መዘጋጀት ነበረባቸው። ግን ፕሮአክቲቭሊ ብዙ እየተሰራ እንዳልሆነ ነው ስናይ ደግሞ እንግዲህ አሁን እነዚህ የአግሮ ፕሮሰሲንግ ካምፓኒ በዓለም አቀፍ ደረጃ ተወዳዳሪ ሊሆኑ ከሆነ ልክ የሚቀጥሩት የሰው ኃይል በዓለም አቀፍ ደረጃ ጀስ ሊታይ የሚችል ብቁ የሰው ኃይል መሆን መቻል አለበት ማለት ነው። ስለዚህ እነዚህ ኩባንያዎች ግን በዚህ ደረጃ የሰው ኃይል እያገኙ አይደሉም። ተመርቆ የሚወጣው ተማሪ እንደሚፈልገው ስራ እያገኙ አይደለም ማለት ነው።
እነዚህ የግብርና ምርቶች ማቀናበሪያ ፓርኮች በሚገነቡባቸው አካባቢዎች ለበርካታ ወጣቶችና አርሶ አደሮች ከውስጥም ከውጭም የስራ እድል እንደሚፈጥር ያመላከተው ጥናቱ የቴክኒክና ሙያ ተቋማትን ከኩባንያዎች ጋር ማጣመር፣ ከወቅቱ ጋር የሚሄድ ተግባራዊ የሙያ ስልጠና መስጠት፣ ባለድርሻ አካላትን ማሳ ማሳተፍና አብሮ አቅዶ መስራት የሚሉ ምክር ሐሳቦችንም ጥናቱ አስምሮበታል። ፓርኮቹ 6 መሰረታዊ ፕሮግራሞችን ያቀፈ ሲሆን ምርትና ምርታማነትን በማሳደግ እሴት መጨመር፣ በፓርኩ ዙሪያ ያሉ አርሶ አደሮችን አንቀሳቅሶ ተጠቃሚ ማድረግና የአቅም ግንባታ ስራዎችም እንደሚገኙበት ነው። በንግድና ኢንዱስትሪ ሚኒስቴር የተቀናጀ የግብርና ምርቶች ማቀናበሪያ ኢንዱስትሪ ፓርኮች ፕሮጀክት አስተባባሪ አቶ አያልነህ አበበ የሚናገሩት። ችግሩን ለመፍታትም መንግስት የቴክኒክና ሙያ ስልጠና አሰጣጥ የሚቀይር የትምህርት ስርዓት ማሻሻያ ሊያደርግ እንደሚችልም ጠቁሟል።
ኢንዱስትሪ የሚፈልገውን የሰው ኃይል እንዴት አድርገን ልንፈጥር እንችላለን ብለን ከግንባታው ጋር አብረን የምንሰራው ፕሮግራም አንድ አካል ማለት ነው የዛሬው ፕሮግራም። ስለዚህ ለሚወጡ ኢንዱስትሪዎች እዚህ ፓርክ ስለሚገቡ ኢንዱስትሪዎቻችን አስፈላጊ የሰው ኃይል ለማፍራት አክቲቪቲዎቻችንን የኢንዱስትሪውን ፍላጎት መሰረት ያደረገ የሰው ኃይል እንዲያበቁ የማድረግ ካሪኩለም ሪቫይዝ የማድረግ ፕሮግራም ላውንች የተደረገበት ነው ይሄ።
ስለዚህ የዛሬን ፕሮግራም ተከትሎ የትምህርት ስርዓት ማሻሻያ ይደረግበታል ማለት ነው።
በትክክል
ዛሬ የተጀመረው አውደ ጥናቱ ነገ የይርጋለም የተቀናጀ የግብርና ምርቶች ማቀነባበሪያ ፓርክ ላይ የመስክ ምልከታ በማድረግ ይጠናቀቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ምሽቱ የመጨረሻ ዘገባ እንሻገር። ወደ አስመራ የተጓዘው የኢትዮጵያ የባህል ቡድን ባህላዊ ትዕይንቱን በከረን ካሳየ በኋላ ምጽዋ ገብቷል። ከምጽዋ እንደደረሰም ደማቅ አቀባበል የጠበቀው የባህል ቡድን የራት ግብዣ ተደርጎለታል። የጃኖ ሙዚቃ ቡድን ትናንት አስመራ የገባው በባህል ቡድኑ ተቀላቅሏል። የአስመራው ዘጋቢያችን ብርሃነ በርሄ የትናንቱን የቡድኑን የከረን የሙዚቃ ትዕይንት ተከታትሎ ተከታዩን አድርሶናል።
በኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ብዙነሽ መሰረት የተመራው 54 አባላቶችን የያዘው የኢትዮጵያ የባህል ቡድን ዛሬ ታህሳስ 8 አመሻሽ ላይ በከረን ከተማ የመጀመሪያ ዝግጅቱን ለሕዝብ አቅርበዋል። በከረን ስታዲየም በተደረገው ባህላዊ ዝግጅት ላይ አንጋፋና ታዋቂ ዘፋኞች፣ ሙዚቀኞች፣ ተወዛዋዦች፣ መካከለኛና ወጣት ድምፃውያን የድሮ ዘፈኖችንና ብሔር ብሔረሰቦች የሚያንጸባርቁ የተለያዩ ባህላዊ ዘፈኖችን ለሕዝብ አቅርበዋል። በዝግጅቱ መክፈቻ ላይ ንግግር ያሰሙት የዞባ አንሰባ አስተዳዳሪ አቶ አሊ መሐመድ የባህል ቡድኑን እንኳን ደህና መጣችሁ ካሉ በኋላ ከዘመናት በኋላ በኢትዮጵያ ሰላም የሚፈልግ መሪ በመወለዱ በሁለቱ አገራት መካከል ሰላም እንደተፈጠረ በመግለጽ ሰላሙ እንዲቀጥልና ከሁለቱ አገራት ባለፈም በመላው አፍሪካ ሰላም እንዲሰፍን ተመኝተዋል። የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት በበኩላቸው በሁለቱ አገራት መካከል የተጀመረው የባህል ትስስር መድረክ ላይ ቡድኑን መርተው በመምጣታቸው የተሰማቸውን ክብርና ኩራት በመግለጽ ለተደረገላቸው ከፍተኛ አቀባበል ምስጋናቸውን አቅርበዋል። ሚኒስትሯ በመቀጠል ይህ በሁለቱ ሀገራት የሚካሄደው የባህል ትስስር በሁለቱ ሀገራት መካከል የተጀመረው የሰላም ግንኙነት ወደ ላቀ ደረጃ እንደደረሰ የሚያሳይና ከዛም አልፎ በዓለም የተመሰከረለት እንደሆነ የሚያረጋግጥ ታሪካዊ የባህል የልምድ ልውውጥ እንደሆነ ተናግረዋል።
በሁለቱ ሀገር ታላላቅ መሪዎች በክቡር ፕሬዝዳንት ኢሳያስ አፈወርቂና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፋና ወግነት የተጀመረው የሁለቱ ሀገር ህዝቦች ግንኙነት እያደገ መምጣቱ፣ ዛሬ የምናደርገው የህዝብ ለህዝብ ትስስር መድረኮች ይህንኑ ግንኙነት ወደ ላቀ ደረጃ ለማሸጋገር የተጀመሩ ጥረቶች ፍሬ እንዳፈሩ ትልቅ ማሳያ ከመሆኑን ባሻገር የሁለቱ ሀገሮች የሰላም ፈላጊነትና በዚህም በመጣ ውጤት በዓለም አደባባይ በተመሰከረበት ማግስት የሚካሄድ ዝግጅት በመሆኑ እጅጉን ታሪካዊ ያደርገዋል።
በባህላዊ ዝግጅቱ ላይ የተሳተፉ የከረን ከተማ ነዋሪዎች በበኩላቸው የኢትዮጵያ የባህል ቡድን የመጀመሪያ ዝግጅቱን በከረን በማካሄዱ ትልቅ ክብርና ደስታ እንደተሰማቸውና እንዲህ አይነት የባህል ዝግጅት በሁለቱ አገራት መካከል የተጀመረውን የሰላም ግንኙነት ይበልጥ የሚያጠናክር እንደሆነ ለቪኦኤ ተናግረዋል። የብሔራዊ ቲያትር ድምፃዊ ካሳ ከበደ በበኩሉ በኤርትራ ህዝብና መንግስት የተደረገላቸው ቤተሰባዊና ወንድማዊ አቀባበል እንዳስደሰታቸው ተናግረዋል። በከረን በተደረገው ባህላዊ ዝግጅት የዞባ አንሰባ አስተዳዳሪና የመንግስት የስራ ኃላፊዎች፣ የኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ብዙነሽ መሰረት፣ በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን እንዲሁም በሺዎች የሚቆጠሩ ከከረንና አካባቢዋ የመጡ ተሳታፊዎች ተገኝተዋል። የኢትዮጵያ የባህል ቡድን ማክሰኞ ከረን ሲገባ ከፍተኛ አቀባበል የተደረገላቸው ሲሆን በከረን አካባቢ በተደረገው የሁለተኛ የዓለም ጦርነት ህይወታቸውን ያጡ የእንግሊዝና የጣሊያን ወታደሮች የመቃብር ስፍራን ተዘዋውረው አይተዋል። ምሽት ላይ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የቤኒፈር ባንድ የተለያዩ የኤርትራ ባህላዊ ዘፈኖችን እንዲሁም ውዝዋዜዎችን አቀርበዋል። ሰኞ ምሽት በአስመራ ፓላስ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ብዙነሽ መሰረት ከረጅም ጊዜ ዝግጅት በኋላ በኤርትራ የሚደረገው ባህላዊ ዝግጅት በሁለቱ አገራት መካከል አስቀድሞ የተጀመረውን የባህል ልውውጥን ተከትሎ የሚደረግ ዝግጅት መሆኑን በመጥቀስ የሁለቱ አገራት ግንኙነት በማህበራዊና ኢኮኖሚያዊ በኩል ከዚህ በላይ ተጠናክሮ እንደሚቀጥል እምነት እንዳላቸው ገልጠዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን ነገ ሐሙስ ወደ ምጽዋ በመጓዝ አርብ በምጽዋ ባህላዊ ዝግጅት ያቀርባል። ብርሃነ በርሀ ለአሜሪካ ድምፅ ከከረን።
ብርሃነ በርሀን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን እየዘለቅን ነው። አሁን ሴቶችና ቤተሰብ። የፕሮግራሙ አዘጋጅና አቅራቢ ቆንጂት ታየ ስቱዲዮ ትገኛለች። ፕሮግራሟን ታስተዋውቀንና ወደ ዝግጅቷ ትወስድናለች።
ባለፈው ሳምንት የቀረ የሚታወቁትን በቅርቡ ከዚህ ዓለም በሞት የተለዩትን ዶክተር ቦጋለች ገብሬን እንዴት ይታሰባሉ ብለን ያቀረብነው እንግዳ አብሯቸው የሰራ ወጣት ነው። ከአንደበቱ ባለፈው ሳምንት አቅርበናል። ወጣቱ አቶ ተሾመ ካሎ በደቡብ ኢትዮጵያ ዱራሜ ቦጌ መሰረቱት ከምባቲ ሜንቲ ጠቅላይ ሚኒስትር አብይ አህመድ ባሰባሰቡት የእርቀ ሰላም ኮሚሽን አባልነታቸው የሚያውቀውን ያጫውተናል። ቦጌ በማህበረሰብ ውስጥ ያለ ጎጂ ልማድን ለማስቀየር ይጠቀሙበት የነበረውን ህብረተሰብን በማሳመን በማሳተፍ ለለውጥ የማሰለፍ መርህ ለሀገራችን እርቀ ሰላም፣ ለግጭቶች መፍቻ ሊውል እንደሚችል አጥብቀው ያምኑ እንደነበረ ነው ያጫወተን። አንድ የተገለለ ማህበረሰብ እንዴት ከህብረተሰብ እንዳቀላቀሉም ያስታውሳል ተሾመ።
የእርቀ ሰላም አባል ጠቅላይ ሚኒስትሩ ነው እነዛን አባላትን የመለመለው። በዛ ውስጥ አባልና አንድ ቀን ያን ፕሮግራም ሚስ ተደርግ እስከ ዕለተ ሞት ድረስ ባለው ጊዜ ውስጥ አንድ ቀንም ሚስ ተደርግ ነው ፕሮግራሙን ስትሳተፍ የነበረው። ምክንያቱም አገራዊ ጉዳይ ይመለከተኛል የሚል አቋም ስላላት እንኳንና ይሄን ሰላምና እርቅ ኮሚሽን ላይ ማህበረሰብ ውይይት የምንለውን ድርጅቱ የሚጠቀመውን ለምንድን ነው ማናወያየው? ሰዎችን አወያይተን ምንድን ነው ችግሩ የሚለውን ነገር የማህበረሰብ ውይይት ሜቶዶሎጂውን እዛ ውስጥም ለማስገባትም ስትጥር ነበር። ያ ፕሮግራም እዛ ውስጥ ቢገባ ሰዎች በውይይት ይፈታሉ በሚል ፍልስፍና ነው ቦጌ እንትን የምትለው። ስለዚህ ያን ፕሮግራም ራሱ ወደዛ ለማስገባትም እስከ መጨረሻው ድረስ ስትል ነው አንድ ቀንም እንደዚህ ይህን ፕሮግራም እንዲያረግ እስከ መጨረሻው ያው ከእሷ ጋር አብሮ የሰሩ ሰዎችን ምስክርነት ትላንመርኩም እዛ አይነትም ጠንካራ የሀገራዊ ጉዳይ ይመለከተኛል የምትል ጠንካራ ሴት ነበረች።
ስለዚህ ሌሎች ችግሮችን ሀገር በማሳመን መፍታት ማስተካከል ይቻላል የሚለውን መመሪያቸውን የሚከተሉትን መርህ በዚህኛውን ባህል ሞት ቀደማቸው እንጂ
አዎ ማዋልም እንኳን አዘጋጅቶ ነበሩ አቀርባለሁ በማለት ማለት የጎጂ ልማዳዊ ድርጊትን ጾታ መሰረት ያደረጉ ጥቃትን ለማጥፋት ነው ቦጌ የምትለው። ከመቀነስ የሚል በፕሮጀክት ነው እንጂ ለማጥፋት የምንጠቀመውን የማህበረሰብ ውይይት ኢኮኖሚ ጉዳይ ደግሞ ኤቢሲዲ የሚል አለ። ሁለት ቱል ነው ያለን ስትራቴጂ አሴት ቤዝድ ኮሚኒቲ ድራይቭድ ዲቨሎፕመንት። ማህበረሰቡ አቅም አለኝ ምን አለኝ ምን የለኝም፣ አንድ ትምህርት ቤት ለመስራት ባህር ዛፍ አለኝ ጉልበት አለኝ እዛው ትምህርት ቤት መስራት ይችላለሁ፣ የፋብሪካ ምርቶችን ብቻ ነው መጠየቅ ያለብኝ እንዲል፣ ሴቷም ደግሞ ያንን ኤም ማድረግ አለብኝ ምን አለኝ ምን የለኝም እንድትል፣ ያ አንዱ ቱል ነው። ሁለት ቱል ነው
ተሾመ። እንግዲህ የሰላሳ ሁለት አመት ወጣት ነኝ ነው ያልከኝ። እሺ ከዶክተር ቦጌ ጋር
በመስራት ያገኘኸውን ትምህርት የቀሰምከውን ትምህርት እሴቶች እስቲ ግለጽልኝ።
የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው። ሁለተኛ ቁርጠኝነትን፣ ለዓላማ ጽኑ መሆኑን፣ ያው ለያዘችው ዓላማ መሸም ነገ የማትል በመሆኗ ሁሉም እኔም ሆነ እኔ የስራ ባልደረቦች ያ ለዓላማ ጽኑ መሆኑ ቁርጠኛ መሆን ለውጤት መስራትን ቀስማለሁ። ሌላ የመጀመሩና ትልቁ የማህበረሰብ ለውጥ መለወጡ በጣም እንደሚያረካት ያንን ተምራለሁ። ማህበረሰብ መለወጡ ለውጡን ያንን ለውጥ አይታ በደንብ ነው የምትደሰተው። ማህበረሰብ ሲለወጥ ይታይ። ስለዚህ ለውጥን በተግባር ማያትም ያ ብዙም በጣም ጠንካራና ጎበዝ መሪ እዚህ በአሁን በጠቀስኳቸው ሌሎቻችንም ምሳሌ ነው የሚሆነው። ሌላው ደግሞ ኮሚኒቲ ሞቢላይዜሽን ስትራቴጂስ ነች።
ህብረተሰብን በማንቀሳቀስ
ኃይለኛ ስትራቴጂስ ነች። ለህብረተሰብ ጋር ያለው ህብረተሰብ ጋር እንደ ህብረተሰብ ሆና ነው የምታስተምረው። ከሚውር ጋር እንደሚውር ነው ሁሉም ጋር በዛ ማህበረሰቡ መስላ። አሁን እኛ አካባቢ የሸክላ ሰራተኞች ወይም እነዚህ በሸክላ የተገለሉ ያልኳቸው ማህበረሰቦች ሌላው ማህበረሰቡ እንኳን ቤታቸውም አይሄድም
ተገልለው ነው የሚኖሩት።
እነሱ ጋር ግን ሄዳ አብራ እነሱ ጋር ቡና እስከመጠጣት ሰው ራሱ እጅ መጨባበጥም እስከዛ ድረስም ቦታ አይሰጥም። ያንን ማህበረሰብ ቦታ እንዲሰጥ ከፍተኛ ጥረት አድርጋ ማህበረሰቡ አብሮ በእድር በቤተክርስቲያንም በተለያየ ማህበራዊ ጉዳዮች ላይ እንዲቀላቀለው አድርጋለች። በሰራችው ስራ ናቸውም ደግሞ እውቅና እንዲያገኙ ሸክላ ስራ ነው መሰረት ፉጋ ማህበረሰብ ነው የሚባለው። እነዚያን ግን ምንድን ነው ፉጋ የሚለውን ሰዎች የሚጠቀሙት እንደ ቆሻሻ አይቶ ነው የሚያዩት። ያንን እኮ ስምን ቀይራለች። ጎልደን አንድ ወይም እዛ ወርቆች በምር ጎልደን አንድ ነው የሚሰሩት ስራ ጎልደን ነው ብላ ነው የቀየረችው። እጃ ወርቆች በሚል እሱ ሙያ እኮ የእነሱ ቻይና ከመግባቱ በፊት በእነሱ ሙያ ነው ስትጠቀሙት የነበረው። ስለዚህ ሙያቸው ክብር ነው። እንጀራ የምትሰራው በእነሱ ምጣድ ነው ምል ነው።
ቆንጂትና እንግዳዋን አቶ ተሾመ ካሎ እናመሰግናለን። አድማጮች፣ ቀደም ሲል ከዶክተር ቦጋለች ገብሬ ህይወትን መታሰቢያ ጋር ተያይዞ የተጠራው የድርጅቱ ስም ከምባቲ ሜንቲ ጌዝማ ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። አሁኑ ወደ ተከታዩ ቅንብር እንሰዳቸው። ባህልና ማህበረሰብ ከልደተ ክርስቶስ በፊት ከ771 እስከ 612 ዓመተ ዓለም የነበረች ከተማና ቤተ እምነት በትግራይ ክልል ተገኝታለች። ጥንታዊው ስፍራ በክልሉ አህፈሮም ወረዳ የተገኘ ሲሆን የዳአማት ወይም ይሃ ስልጣኔ ከአክሱማዊት ስልጣኔ ጋር የሚያገናኝ ነው ይለናል ዘጋቢያችን ሙልጌታ አጽብሃ። በጉዳዩ ላይ ታዲያ ሙልጌታ በቁፋሮው ከተሳተፉ አንዱ በክልሉ ባህልና ቱሪዝም ቢሮ የአርኪኦሎጂ ባለሙያ ናቸው። አቶ ግደይ ገብረ እግዚአብሔርን አነጋግሮ ተከታዩን አጠናቅረዋል።
ቤተ ሰማዕቲ ተብሎ የሚታወቅ ይህ ስፍራ በቅድመ አክሱምና በሮም መንግስታት የነበረ ጥንታዊ ከተማ ነው ተብሏል። ከጥንታዊ የዳአማት ስልጣኔ ማሳያ ቦታ ይሓ 18 ኪሎ ሜትር በሰሜናዊ አቅጣጫ በሚገኘው ቦታ ነው ይህ ታሪካዊ ስፍራ በቁፋሮ የተገኘው። በአሁኑ ጊዜ ቤተ ሰማዕቲ የእርሻ ቦታ ነው። ጥንታዊ ቤተ እምነትና የመኖሪያ ቤቶች በቁፋሮ የተገኙትም በዚህ ስፍራ ነው። በቁፋሮው የተሳተፉ የክልሉ ባህልና ቱሪዝም ቢሮ የአርኪኦሎጂ ባለሙያ አቶ ጊደይ ገብረ እግዚአብሔር ጥናቱ የተጀመረው ከ15 ዓመታት በፊት መሆኑን ገልጸዋል።
የአርኪኦሎጂ ጥናት የተገኘው በሰሜኑ የሀገራችን ክፍል በትግራይ ክልል በማዕከላዊ ዞን ወረዳ አፈሮ ቀበሌ ማህበር መዝብር የሚባለው ልዩ ስሙ ቤተሰማቲ ስነ ጥንት ስፍራ ተብሎ ነው የሚታወቀው። ከኢትዮጵያውያንና ከአሜሪካውያን በጥምረት በመሆን የተሰራ ስራ ነው። ጥናቱ ሲከናወንም በርከት ያሉ ቅርሶችን ተገኝተዋል። የኢትዮጵያ ስልጣኔ ምን እንደሆነ ከዚህ በፊት መተላይ ምክንያቶች ተደፍኖ የቀረ ታሪክ አሁን በቁፋሮ በጥናት በመመራመር ለህዝቡ አሁን ላለው ትውልድ ትናንት ምን ነበርን ዛሬ ምን አለን ነገስ ከትናንትናው ተነስተን ምን ሆናለን የሚለው ነገር ትልቅ ተስፋ የሚያሰንቅ ታሪካዊ ስፍራ ነው ያገኘነው። ባለፉ ዘመናት ለባህላችን ለቋንቋችን ለስልጣናችን መነሻ የሆኑ ታሪካዊ ስፍራ ነው ማለት ነው። ትልቅ ማህበረሰብ ይኖርበት የነበረ ትልቅ ስፍራ ነው። ክርስትና ሃይማኖት ዳግራችን ከገባ በኋላ የነበረ ቤተ እምነትም ተገኝቷል። ስለዚህ ባደረግነው ቁፋሮ በሁለት ቦታዎች ነው ሳምፕል የወሰድነው፣ ኤሪያ ኤ እና ኤሪያ ቢ ብለን የወሰድነው። ስለዚህ ኤሪያ ቢ የሚያመላክተው ከተማ መኖሩ ነው። ኤሪያ ኤ የሚያመላክተው ደግሞ ቤተ እምነት መኖሩ ነው። ስለዚህ ከአካባቢ ማህበረሰቡ ይኖር የነበረ ማህበረሰብ ቤተ እምነት ገንብቶ እንደነበረና እምነት የመስፋፋት ሁኔታ እንደነበረ የሚያመላክት ነው። በዛ ይህን ቋም ቅርስ ነው፣ የማይንቀሳቀስ ቅርስ ነው።
በጊዜ ብዛት ምክንያት ጠፍቶ የቆየው ጥንታዊ ቦታ በአፍሪካ የስልጣኔ ማዕከል ከነበሩ አካባቢዎች አንዱ ነው ተብሏል። በቁፋሮ የተገኙ ቅርሶች እንደሚያሳዩት በጊዜው ሀያላን ከነበሩ መንግስታት ጋር ጥብቅ የሆነ የንግድ ግንኙነት ይደረግ እንደነበረ ማሳያ አግኝተናል ብለዋል አቶ ጊዳይ።
የመስቀል ቅርጽ ያላቸው ከድንጋይ የተሰሩ የሸክላ ውጤቶች፣ የቢዶች፣ የእንስሳት አጥንቶች፣ የጥንታዊ የድንጋይ መሳሪያዎች ይጠቆሙበት የነበረ የተለያዩ የተንቀሳቀሱ ቅርሶች ተገኝተዋል። ይህን ደግሞ በአክሱም ቤተ መዘክር ታጉሮ ነው ያሉ ተቀምጦ ነው ያሉ። ስለዚህ ይህንን በቦታው አምጥቶ እንደ ባለሙያ አንድ የአርኪኦሎጂ ስፍራ ሲቆፈር የተገኙ ተንቀሳቃሽ ቅርሶች በቦታ መሆን አለበት የሚል የፕሮፌሽናል ኤቲክስም ስላለን እዛ ታጉረ ያሉ ቅርሶች መጥቶ ለእይታ መብቃት መቻል አለባቸው።
ቤተሰማዕቲ በቁፋሮ መገኘቱ በአንዳንድ ምሁራን በደአማትና የአክሱም ስልጣኔዎች መሀል የስልጣኔ ክፍተት ነበር ተብሎ የሚገለጸው ትክክል አለመሆኑ የሚያሳይ ነው። ስልጣኔው ተከታታይ እንደነበረውም የሚያመላክት ነው ብለዋል።
ከቅድመ አክሱም ዘመነ መንግስት ጀምሮ ከዳማር ኪንግደም ከምንለው መንግስት ጀምሮ እስከ ዘመነ ስልጣነ አክሱም የነበረ መሆኑን በጥናቱ አረጋግጠናል። ይህ ምን ማለት ነው? ከ771 ከልደት ክርስቶስ በፊት እስከ 645 ከክርስቶስ ልደት በኋላ የነበረ ስፍራ መሆኑን በዚህ ምንድን ነው የሚያመላክተው? ስልጣኔው ዳማት ኪንግደም አለ በያሃ። ስለዚህ የያሃ አንድ ክፋል ሆኖ ከያሃ ወደ ሰሜን አቅጣጫ ወደ 18 ኪሎ ሜትር ተጉዞ የሚገኝ ስፍራ ስለሆነ የያሃ ስልጣኔ ቅጥያ መሆኑን ግን ደግሞ እዛ አላቆመው። እዛ ሳያቆም ምንም ነገር ሳይገድበው ወደ ስልጣን አክሱም የተሸጋገርንበት እስከ ክርስትና ሃይማኖት ገብቶ ክርስትና ሃይማኖት ከገባ በኋላም እምነትን ማስፋፋት ጭምር ትልቅ ፋይዳ ያለው ነው።
ከአንድ ዓመት በፊት በቁፋሮ ተገኝቶ ይፋ የተደረገው በሽረ እንዳስላሴ አካባቢ ያለው ማያድራሻም ከ3000 ዓመታት በፊት የነበሩ 700 ቤቶች ያሉት ከተማ አሁን ከተገኘው ቤተ ክርስቲያንና ከተማ ጋር ግንኙነት አለው ወይ ለሚለው ጥያቄ አቶ ጊደይ የሚከተለውን መልሰዋል።
ከማይድራሻ ጋር ግንኙነት የለውም። ምክንያቱም ከዳአማት ኪንግደም በፊት የነበረ ስለሆነ ማይድራሻ ከሌሎች ምናልባት ከጎሎመከዳ ከመነቤት ጋር ሊገናኝ ይችላል። በተለያዩ ምክንያት ከሰግላሜን በላላይ ማጫው ወረዳ የሚገኘው ከዛም ሊገናኝ ይችላል። አድዋ አካባቢ ያሉ ብዙ ስፍራዎች ሊገናኝ ይችላል። በፈረስ ማይ አካባቢ ያሉ ስፍራዎች ሊገናኝ ይችላል። ማይድራሻ ግን ከዚህ ጋር ግንኙነት የለውም። ምክንያቱም ማይድራሻ ከክርስቶስ በፊት ከ1250 ዓመታት በፊት የነበረ ትልቅ ከተማ ነው። ስለዚህ ይህንን ትልቅ ከተማ ምናልባት እኛ አሁን እንደ ሃይፖታሲስ ያደረግነው ያለ ነው። ትላልቅ ስኮላራችም ሪኮመንድ አድርጎ ያለሁን ፑንት የሚባል ስልጣኔ እንዘ ሃይላንድስ ኦፍ ኢትዮጵያ ሪቪው ሊትሬቸር ተነስተና አሁን ማይድራሻ ስናየው ወደዛ መንገድ እየሄድን ነው ወይ ኢት ሜይ ቢ ዘ ሴንተር ኦፍ ፑንት ሲቪላይዜሽን የሚለው ነገር እየወሰድን ያለ ነው ማለት ነው።
ቤተሰማዕቲ ከኤርትራ ድንበር በቅርብ ርቀት የሚገኝ ነው ያሉት አቶ ጊደይ ወደፊት የሁለቱም ሀገራት ምሁራን ለስልጣኔው የጋራ ጥናት ማካሄድ ይኖሩባቸዋል ብለዋል።
ዋናው ማዕከሉ ይህ አድርጎ ዳአማት ኪንግደም አድርጎ ተመሳሳይ ስልጣኔ እንደነበረ ማዕከሉን ይህ ያደረገ ተመሳሳይ ስልጣኔ እንደነበረ አክሱም ስልጣኔ በፊትም ይሁን እስከ አክሱም ስልጣኔ ውድቀትም ተመሳሳይ ስልጣን እንደነበረ የሚያመላክት ታላቅ ስፍራ ነው። አሁን የመዝብር የቤተሰማቲ ጉዳይ ብናየው ከቤተሰማቲ ወደዛ ያለው ርቀት ትንሽ ነው። ከ10 እስከ 25 ኪሎ ሜትር ያለው ወደ መረብ ወንዝ የቀረበ ቦታ ነው። ስለዚህ ከዛ ተሻግረስ ምንድን ነው የሚገኘው? ምክንያቱም በዛ ቀመሮች ሊያውቁት ይችላሉ። አሁን የተጀመረው የሰላም ሂደት ተጠናክሮ ሲቀጥል ደግሞ ሁለቱም በዚህም ያሉ ዩኒቨርሲቲዎችን በዛ ያሉ ዩኒቨርሲቲዎች አንድ ላይ መጥቶ ቢያጠኑ ደግሞ መሃል ላይ ብዙ ነገር እንደሚገኝ ስልጣኔው አንድ አይነት እንደሆነ የታሪክ የቋንቋ የባህል እምነት ከፊት ጀምሮ እስካሁን ድረስ አንድ አይነት መሆኑን የሚያረጋግጥ ታላቅ ስፍራ መሆኑን ለማወቅ አያስቸግርም ማለት ነው። የኢትዮጵያ ዩኒቨርሲቲዎችም የኤርትራ ዩኒቨርሲቲዎችም በዚህ በጥናትና ምርምር ላይ አንድ ላይ መጥቶ ቢሰሩ ልክ እንደ ትናንትናው ታላቅ ስራ ሊሰሩ ይችላሉ የሚል እምነት አለ።
የተገኘው መስህብ በአገር ጎብኚዎች እንዲጎበኝ በአካባቢው ያሉት አርሶ አደሮች ካሳ ተከፍሏቸው እንዲነሱ ማድረግና በተጨማሪም በቁፋሮ የተገኙት ቅርሶች የሚቀመጡበትን ልዩ ቦታ ማዘጋጀት ቀጣይ ስራ መሆን አለበት ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ቱን ከተማ በቅርቡ የተገኘችውን ጥንታዊት ከተማ አስመልክቶ ለተቀናበረው ዝግጅቱ እናመሰግናለን። አድማጮች፣ አሁን የሰዓቱን የማጠቃለያ ዜናዎች ባጫጭሩ ከቆንጅት ታየ።
የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀኔራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች የክልሉ ጠቅላይ አቃቤ ሕግ አስታውቋል። በፕሬዝደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚልከው ግን ገና አልታወቀም። ፕሬዝደንት ትራምፕ አንዳች ጥፋት አልፈጸምኩም ብለው ደጋግመው እየተናገሩ ምክር ቤቱን የያዘውን ሂደት ሲያወግዙት ቆይተዋል። ሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማግኘታቸውን በማመላከት በዓለም ዙሪያ የሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ ለሚገኙ ስደተኞች ባሉበት በማቋቋም ለመርዳት ቃል ገብተዋል።
አድማጮች፣ ሰዓታችን ወደ መገባደዱ ነው። ዛሬ ሊቀርብ ያልቻለውን የሳይንስና ቴክኖሎጂ ቅንብር መግቢያ ላስተዋውቅና ለምሽቱ መጨረሻ የመረጠውን ዘገባ ሙዚቃ እናሰማለን። የዩኒቨርሲቲ ተማሪ በነበረበት ወቅት በእንግሊዝኛው አጠራር ኮዲንግ በመባል የሚታወቀውን የኮምፒውተር ስርዓት ቅመራ በቀላሉ ለመርዳት እሱና እኩዮቹ የገጠማቸውንም ችግር ዛሬም ድረስ የሚያስታውሰው ናታን ዳምጠው ቅምራን በቀላሉ የሚያስተምር መተግበሪያ ከአምስት ወራት በፊት ይፋ አድርገዋል። ከአሜሪካ ድምፅ ጋር ቆይታ አድርገዋል። በሌላ ፕሮግራም ይቀርባል። አሁን ለስንብት ወደ ተመረጠው ዜማ ልውሰዳችሁ። ሰላም ይላል የሙዚቃው ስልት። ቤቲጂ ፍጹም አበረና መቅደላዊት ክበቡ የተጫወቱት አዲስ ስልት ነው። እንሆ
ዋልክልኝ ወይ ወንድሜ፣ ሰላም ዋልሽልኝ ወይ እህቴ። ዋናው ሰላም ሰላም አድሮ ሰላም ነው አሉ ጠዋት ማታ ሰላም ሰላም መባባሉ።
አድማጮች፣ እኛም በዚሁ እንሰናበት። የትግርኛ ስርጭት ሙዚቃውን ተከትሎ ይቀርባል። ነገ እንገናኝ። በእኛ በኩል ሰላም፣ ደህና ደሩ።
ወጥቶ መግባት ተው ከቤቱ እርሻ ብሎ ዘር መዝራቱ
ሰርግ ለቅሶ መርዶ ሞቱ
ታሞ ድኖ መነሳቱ
ሀገሩ ሰላም ሜዳው ጫካው ሰፈር መንደሩ ያጋመስ ማሳጭ ዋታው እድሜ መጠሩ
ውቅዳሴው መሱማው መዝሙሩ ሰላም ወጥቶ ሰላም ገብቶ ሰው ማደሩ
ሬዲዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክ ዩቲብን ካብ 4 ሳብ 4 ፍረቐን ወይ ከዓ ካብ 10 ሳብ 10 ፍረቐን ይመሓላለፍ። ንሓን ድምፂ ንኩራ ሰማዕትና ሎሚ ሓሙስ 19 ታሕሳስ 2019 ወይ